ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 29 ቀን 2016 ዓመተ ምህረት ነው። ኖታ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መስከረም 29 ቀን 1407 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
አገዛዙ የፋኖን ኢትዮጵያዊ ትግል ለማክሸፍ በቅጡ ወታደራዊ ስልጠና የሌላቸውንና ላቅማዳም ያልደረሱትን ጭምር እየላከ ተመማገር ላይ መሆኑ ተዘግቧል። የፋኖ ትግል ያገዛዙን ሴራ ሁሉ እያከሸፈ እንደቀጠለ ነው። ዘገባ ከስፍራው አለን። በማስከተል ከዝግጅት ክፍላችን የቀረቡ ሁለት ሀተታዎች የአገራችንን ፖለቲካ ይደሳሉ። በመጨረሻም የሽግግር መንግስትን አስመልክቶ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ በሚያዝያ ወር 2010 ዓመተ ምህረት እትሙ ይፋ ያደረገውን እናሰማለን። ሽግግርን አስመልክቶ በተደጋጋሚ የምናቀርብበት ምክንያት ህዝባዊ ትግሉ እየጎለበተ ሲሄድ ውዥንብር እንዳይፈጠር በማሰብ ነው። በዚህም ክፍል አንድ ፕሮግራማችን ይጠናቀቃል።
የአማራ አካባቢ ባፈቱን ክፍለ ሀገራት ኢትዮጵያ ነጻነት ማውጣት የሚያደርገውን ህዝባዊ ትግል ዛሬም ለትላንቱ አጠናክሮ ቀጥሏል። የአማራ ህዝብ ትላንት የደረሰበትን ግፍና ጭቆና እንደ ሀገርም እንደ አካባቢም ትልቅ ኪሳራ ያስከተረ ሲሆን ዛሬም ተረኛንን ብለው ብቅ ያሉ ጠባብ ጥቂት ቡድኖች አማራን እናስከብራለን እስከ መጨረሻው ድረስ ከኢትዮጵያዊነት ውስጥ ነጥረን እንወጣለን በሚል የሚያደርጉትን መፍጨርጨር በማክሸፍና በህዝባዊ ጅሃዳቸውን በማምከን ኃይላቸውንን በማዳከም ትልቅ ጦርነት ውስጥ ተጠምዶ ዋለ ካደረ ወራት ተቆጥረዋል። ከጎንደር አካባቢ ስንነሳ ጎንደር በነሳና ደብረ ታቦር አለም በር አካባቢ በሁለቱም ቦታዎቹ ጦርነት ሲካሄዱላል። ጎንደር በነሳ አፋደሩን ማዕከል ያደረገው ይህ የመጨረሻው የሉና ትግል ዛሬም እንደ ትላንት ተጠናክሮ የቀጠለ ቢሆንም እንኳን እጅግ ይበል የሚያስብል የተሻለ ጠንካራ ጎኖችም ታይቶበታል። ጎንደር በነሳ ላይ የተካሄደው ጦርነት በዚሁ አካባቢ ተወልደው ባደጉ አናብስት የአማራ ልጆች የተደረገ ሲሆን የትኛውም ያገዛዙ ኃይል እዛ አካባቢ የመዋጋት ወይም የመቆየት ኃይል አጥቶ እጅ ሰጠና ተጥቁንም ለአርሶ አደረው ያስረከበበት መንገድ ነው ያለው። ነገር ግን በደብረ ታቦርም አለም በርም እንዲሁም በጎንደር በነሳም አካባቢ የተደረገው ጦርነት የተቀናጀ የምሁራን የፋኖቹ ከመከላከያ የተመለሱ የፖሊስ ላይ የነበሩና እንዲሁም የአማራ ልዩ ኃይል አካባቢ የነበሩ ምልሶች የአካባቢው አርሶ አደር የተሳተፈበት ሲሆን ከወገን ጦር የተወሰነ የቆሰለ ቢኖርም እንኳን የሞተ ወይም ደግሞ የተሰዋ እንደሌለ ግን ለማወቅ ችለናል። ከጥናት ወይም ደግሞ ከአገዛዙ ኃይሎች ግን ሙሉ በሙሉ ተደምሰው የተወሰኑት እጃቸውን የሰጡ ሲሆን እጃቸውን ከሰጡት ኃይሎች መካከል ለመመልከት እንደቻለው የኦሮሞ ልዩ ኃይል ላይ የነበሩ እስካሁን ሰዓት ድረስ ኦነግ ላይ የቆዩ ንጉብና ተዋጉ ተብለው በአገዛዙ ተለምነው የገቡና ኦሮሚያ ፖሊስ በሚል የኦሮሚያ ልዩ ኃይል ላይም የቆዩ መሆናቸውን ለማረጋገጥ ችለናል። የኢትዮጵያ መከላከያ ሰራዊት በሚል ታርጋ ተለጥፎባቸው የመከላከያን ልብስ ለብሰው የመጡ እነዚህ ኃይሎች የአንድን ክልል ብቻ ህልውና የሚያስቀጥሩ ጠባብ ተገንጣይ ጸረ ቡድኖች እንደሆኑ ሀገር ሊያውቅ ይገባል ሲሉም ፋኖዎቹ መልእክት አስተላልፈዋል። በመቀጠል በባህር ዳር ጭስ አባይ ሙሉ በሙሉ የገባው ኃይል ተደምሷል። ጭስ አባይ ላይ ዛሬ ሁለተኛ ቀኑን የያዘው ጦርነቱ የጭስ አባይ አካባቢ የአማራ ዞን ኃይል ፋኖ ትልቅ ንቅናቄ በመፍጠር የአካባቢ የገባው የአገዛዙ ኃይል ሙሉ በሙሉ ደምሶ እንዳይወጣ ተደርጓል። ነገር ግን ወዲያውኑ የአገዛዙ በሄሊኮፕተር በርካታ ኃይሎችን ያስገባ ቢሆንም እንኳን እነዚህ ኃይሎች ግን ትጥቃቸውን በማስረከብ በሰላማዊ መንገድ እባካችሁ እንውጣ ሲሉም ተማጥነዋል። ነገር ግን ይህ በስራ ነው እንጂ እውነት ላይሆን ይችላል እኛ እናምናችሁም በሚል ትልቅ ብልጣት የተሞላበት አካሄድ መስመር ይዞ ሲዋጋ የዋለው ይህ ህዝብ ኃይል እነዚህን ጥላቶች ሙሉ በሙሉ ደምሶ አስወግደዋል። ከባህር ዳር ወደ ደብረ ታቦር ሲሄዱ 17 የአማራ አመራሮች ከፍተኛ የዞንና የወረዳ አመራሮች እስከ ጋርዶቻቸው በዛሬው ዕለት እርምጃ ተወስዶባቸው ተደምሰዋል። ይህ እርምጃ የተወሰደው እነዚህ ፈረዝ ቡድኖች የአማራን ህዝብ ለማስፈላትና የአማራን ህዝብ ለማንበርከክ ከብልጽግና ቀብድ ተቀብለው የመጡ ወዳደር መሆናቸው ከተረጋገጠ በኋላ ነው። 17 የአካባቢው ከፍተኛ አመራሮች በዞንና በወረዳ እንዲሁም በማህደር በቢሮ ደረጃ ተቀምጠው ህዝብን ሲጨቁኑ የነበሩ ነገም ህብረተሰቡን ለመጨቆን ከአገዛዙ ብር እየተከፈላቸው የኦሮሞን ተገንጣይ ቡድን ስልጣን እናስቀጥላለን በሚል ፎክረው የመጡ እንደሆኑም ለማረጋገጥ ችለናል። እነዚህ 17 አመራሮች ከነካድሮቻቸው አስተማሪውን እርምጃ ተወስዶባቸዋል። ለሀገር ውስጥ ወይም ደግሞ ለአማራ ውስጥ ባንዳዎች ነገም ቀጣይነት ያለው እርምጃ እንወስዳለን ሲሉም ፋኖች ተደምጠዋል። አዴት ላይ በሄሊኮፕተር እያዋረደ ቢሆንም አገዛዙ የአዲስ አናብስቶች ግን መከላከያ በሚል ተሰይሞ የመጣውን የኦህዴድ ጸረ ህዝብ ኃይል አንበርከው አስወግደዋል። በርካታው ትጥቁን ሰጥቶ ተደምሷል። የቀሩት ቁስለኞች ደግሞ ኃይላቸውን ይዘው ፈርጥተዋል። የአዴት አናብስቶች ዛሬም ትናንትም ትንኮሳ እየተደረገባቸው ቢሆንም እንኳን እኛ አማራዎች ነን፣ ኢትዮጵያ ነጻ እንወጣለን፣ አንድ ጠባብ ቡድን ያስፈራራን አይገባውም፣ እስከ መስከረም 30 ኦፕሬሽን ሰርተን አማራን እናንበረከካለን በሚል ፎክር የመጣውን ይህ ጸረ ህዝብ ቡድን እኛ አዙረን እስከ መስከረም 30 አንበርክከን ኢትዮጵያ ነጻ እንወጣለን በሚል ወኔ እየታገልን ነው ሲሉም ከዚያው አካባቢ ያሉ ሪፖርተሮቻችን መልእክታቸውን አዳርሰውናል። ከዚያው አካባቢ ሳንወጣ ሞታ ወይኖ አካባቢ ዛሬ ከቀኑ 3 ሰዓት ጀምሮ እስካሁን ድረስ ጦርነት እየተካሄደ ነው። በፋኖ እየተደመሰሰ የሚገኘው ጸረ ህዝቡ ቡድን ንጹሃንን ያነጣጠረ ውጊያ እያደረገ ቢሆንም እንኳን ይህ ጸረ ህዝቡ ቡድን ግን ንጹሃንን ቢጨፈጭፍ አካባቢውን ለቆ ለመውጣት እድል አላገኘም። ወይኖ አካባቢ ለውጊያ የተመቸ ወጣ ገባ በተፈጥሮ ምሽግ ሲሆን ለጥላት ረመጥ ሆኗል። አካባቢው ላይ ተወልደ አደጉ አናብስቶች ግን ይህን ጸረ ህዝቡ ቡድን መግባት እንጂ የመውጣት እድል የለህም በሚል ሙሉ በሙሉ ደምሰውታል። ሸዋ አንኮበር አካባቢ ጦርነት እየተካሄደ ነው። በሸዋ ክፍለ ሀገር በአንኮበር አካባቢ የሚካሄደው ጦርነት ይህ ጸረ ህዝብ ቡድን የኦነግ የኦሮሞ ልዩ ኃይል የኦሮሞ ፖሊስ እና በጸረ ህዝብነታቸው የሚታወቁ በርካቶችን የመከላከያ ሰራዊትን የደንብ ልብስ ሚሊታሪ ልብስ አልብሰው ያስገቧቸው ቢሆንም እንኳን ያላደም የጥይት ድምፅ መሳሪያቸውን ለፋኖ ያስረከቡም አሉ። የተወሰኑት ደግሞ ሲሸሹ ተይዘው ተገድለዋል። የቀሩት ንጹሃንን ደብድበው መረጃ እንቀበላለን ቢሉም እንኳን እዚያ አካባቢ ያሉ የአማራ ፋኖዎቹ ወዲያውኑ ንብረታዊ ጥቃት አድርገው እርምጃ ወስደዋል። ደቡብ ወሎ የሶስት ወረዳ ዋና አስተዳዳሪና ምክትል አስተዳዳሪ ካድሮቹ ለስብሰባ ሲሄዱ በፋኖቹ እርምጃ ተወስዶባቸዋል። ከዚህ ደቡብ ወሎ አካባቢ የሶስት ወረዳ ዋናና ምክትል አስተዳዳሪዎቹ የደቡብ ወሎን ብሎም እንደ ጥቅል የወሎን ህዝብ ታገዛዙ እናስገብራለን፣ ፋኖን አንገቱን እንሰብራለን፣ የአማራን ትግል እንቀለብሳለን በሚል በማናለብኝነት ከነ ምክትላቸው ለስብሰባ ሲንቀሳቀሱ ተይዘው የጃማ ደጎሎን ወረዳ ጨምሮ ሌላ ሁለት ወረዳዎችንም አካሎ ስድስቱም እርምጃ ተወስዶባቸው ለወደፊትም ለሌላውም አስተማሪ በሆነ መንገድ ተወግደዋል። ራያ ቆቦ መከላከያ በሚል ታርጋ ሲንቀሳቀስ የታየው የጸረዙ አገዳዝ ቡድን የአማራ ፋኖን በተለይ የራያን አናብስቶች ይዋጋለሁ ብሎ ውጊያ ቢጀምርም እንኳን ወዲያውኑ እድሜው ሊያጠር ችሏል። እዚ አካባቢ ያሉ የራያ አናብስቶች ከበው በመሳሪያ ሲያስጨንቁት ያለምንም ኮሽታና መንገራገር ትጥቁን ሙሉ በሙሉ ለአማራ ህዝብ ኃይል ፋኖ ለራያ ተወላጆች አስረክቧል። የራያ አናብስቶች ነጋ የሚገባ እንጂ የሚወጣ የለም፣ ከመታሰት ከንሳት ትሄዳለህ፣ የአባቶቻችን መሳሪያ ነው እንቀበላለን፣ ካልሆነ ግን ሬሳ እዚሁ ይቀበራል፣ ከነነፍስ ግን መውጣት አትችልም ብለዋል። አሁንም እነዚያ እጅ ሰጥተው መሳሪያቸውን አስረከቡ በሚል አገዛዙ ሌላ ኃይሎችንም ያስገባ ቢሆንም እንኳን እነዚህ ኃይሎች ከወዲሁ አካባቢው ላይ ከመድረሳቸው አስቀድሞ መሳሪያቸውን እየሰጡ ልብሳቸውን እየቀየሩ ከህብረተሰቡ ጋራ መቀናቀላቸውን ተረድተናል፣ ደርሰንበታል። መላ አማራ ህዝብ የውስጥ ባንዳዎች ነጥል አውጣ ምታ አስወግድ፣ አማራ ጀምረ ማጽዳት እስከ አዲስ አበባ ብሎም መላ ኢትዮጵያን ነጻ ለማውጣት ቆርጠ ተነሳ በሚለውኔ መላ አማራ ፋኖ የአማራ ህዝብ ኃይል ግንባር ትልቅ ንቅናቄ እያደረገ እንደሆነና ወደፊትም ትግሉን አጠናክሮ በመቀጠል በበርካታ አቅጣጫዎች ወደ አዲስ አበባ 4 ኪሎ እየገሰገሰ እንደሆነና አሁን ለሚዲያ ይፋ ለማድረግ ብንቸገርም እንኳን የሙት ልጆች ሆነው እጅግ በጣም ባነሰና በጠበበ መንገድ ኦሮሞን እናስገነጥላለን፣ ለኦሮሞ ብቻ ነው የቆምን፣ ሌሎችን እንጨፈልቃለን በሚል እየተንቀሳቀሱ ያሉ ተረዝ አገዛዞች ይወገዳሉ። የአማራ ህዝብ ኃይል ፋኖ ትግሉን በማይቀለበስ መስመር ላይ አነጣጥሮ ይቀጥላል። ነገ ከነገ ወዲያ መላው ኢትዮጵያ ነጻ ይወጣሉ በሚል ወኔ የተንቀሳቀስን ነው ከጎናችን አትለዩ በሚል በርካታ እጩ አዲስ ሰልጣኝ ፋኖችንም በአራቱም ክፍላት ሀገራት በዛሬው ዕለት ተመርቀው ወደ ትግሉ ገብተዋል። አድማጮቻችን፣ ለዛሬው የነበረውን የውሎ ሪፖርት በዚህ ልክ ቋጭተናል። በነገ ዕለት ያለውን የውሎ ሪፖርት በዚሁ ሰዓት እስከምናቀርብላችሁ ድረስ ሰላም ሁኑ። Love me calling.
አላጋኖ ፖለቲካ ሆነ የሐሰት ክምር እውነትን መቼም አይቀር። ጠቅላይ ሚኒስትሩ ዓለምን አስደነቀ። ግብጽ ተናወጠች። መሪዋም አልሲሲ ተፈረከረከ የሚል ዜና አይሉት መግለጫን ይዘው አይናችንን የሚሻሙን የህብረተሰብ ሚዲያ ወይም ድረገጾች ፈልተዋል። ሐቅን አይደብቁም። ማደናገር ግን ሞኝ ካለ ያደናግራሉ። ጠቅላይ ሚኒስትራቸው በአብዛኛው የወር ደሞዛቸውን ከፋዩ የት ቦታ ማን አደነቀው በምንስ አስደነቀ ቢባል ምላሽ ያጥራቸዋል። ግን ማንስ ጠይቆ የሰለቸውና የነቃ ዘግቷቸዋል። የሚያጥላሉት ሞኝ ደግሞ ቢነግሩት ላይሰማ ምሎ ተገዝቷል። ኮሎኔሉ በድርድር ወያኔንም የአገር ጠላቶችንም አሸነፍኩ ሲል ይህ ተጨፈኑ ላሞኛችሁ የለመደበት አነጋገር ገና ከመንስኤው ለመሆኑ የአገራችን ጠላቶች እነማን ናቸው የሚለውን ጥያቄ ማስነሳቱ አይቀርም። ከመጨረሻው እንጀምር ብንል ጥያቄ አለመግባባት ያለባቸው ጉዳዮች በሕገ መንግሥት መሠረት ይፈታሉ የሚል ስምምነት ተደርሷል ይሉናል። ችግሩን ፈጣሪው ለችግሩ መፍትሄ ይሆናል ሲሉን ነው። ነገሩ የሚመለከተው ከአማራው ከጎንደርና ወሎ በወያኔ የተዘረፈውን ሰፊና ለም መሬት ነው። ወያኔን ከሱዳን ሳይቀር አስፍቶ ያዋሰነውን ይህን እነ ስብሐት ነጋና አረጋዊ በርሄ ግደይ ዘርአጽዮን ታላቋ ትግራይ ብለው አስፍተው የሰሩትን ካርታ በራሱ ኃይል እውን አድርጎ በጉልበቱ ያጸደቀው ወያኔ ነው። የሕገ መንግሥቱ ባለቤት የወያኔን ሕገ መንግሥት አትንኩብኝ ደም አፍሰንለታል ብሎ የሚሞግተንና ዛቻ የሚያሰማንም ጠባቡ ኮሎኔል ነው። ስለዚህ በዚህ ሕግ ሰነድ መሠረት ችግሩ ሊፈታ ቀርቶ በላባም ሊቀረፍ እንደማይችል የታወቀ ነው። መሽኮርመሙ ተወግዶ መቅጠፉ ቀርቶ ሐቁ ይፈንዳ ከተባለ ደግሞ ኮሎኔሉ በይፋ ወያኔ ሆኖ ሳለ ብቻ ሳይሆን አሁንም የአማራውን ግዛት የትግራይ ነው ብሎ የተገተረ ነው። የትግራይ ብልጽግና ላለውም ለግሶት ነበር። የሚመለከተው የአማራም ሆነ የአፋር ሕዝብ የወያኔ ፍጅት የነሸኔም ጥቃት ሰለባ የሆነው አማራ ሕዝብ በድርድሩ አልተወከለም። ማንም ድምፅ የሚሆነው ኃይል አልነበረም። ኢህአዴግ እርስ በርሱ ተወያየ ቢባል ትክክል ይሆናል። በመሆኑም ስምምነቱ የነበረውን አጥልቆ የአማራውን የአፋሩን የኢትዮጵያን መብት ረግጦ ተድቦልብሎ ተፈጸምኩ ያለ ነው። ተጠቃሚው በዋና ደረጃ ሊሞት ብሎ ከሞት ሄዳ ነው። ለፍጅቱ ተጨማሪ ዕድሜን ያገኘው ወያኔ ነው። ኮሎኔሉም ተጠቅሟል ከተባለ ኢትዮጵያን ወክሎ ሳይሆን ራሱንና ጠባብ ግቡን የሚጠቅስ ነው። ስምምነቱ ለሀገር ቢበጅማ ኖሮ የኢትዮጵያ ጠላቶች ከአሜሪካ እስከ አሩሲው ባለሜንጫና አይነታው ቄሮ የካታር ቅጥረኛው ባልደገፉት ነበር ማለትም እንችላለን። በዚህ ጎን ወያኔ የገደላቸው በመቀሌ የነበሩ ወታደሮቻችን ሰማዕት ናቸው ብለው እያከበሩ፣ በዚያኛው እጅ ደግሞ ገዳዮቻቸውን መጨበጥ የሰላም የትዕግስት ፖለቲካ ሳይሆን ክህደት በሽፍንፍን ነው። ርካሽ የጎመን ወያኔ በሕዝብ ትግል ጥግ እንዲይዝ መደረጉን አልቀበል ብሎ ደደቢት አልወሸቅ ብሎ በኢትዮጵያ ላይ ጦር ከፍቶ አያሌ ማይካድራ አጣየን ፈጥሮብን ተመልሶ ሥልጣን ሊይዝ ተገርድሮብን ሕዝብን በጅምላ ሊጨርስ ሞክሮብን የነበር መፍትሔን ወያኔን ለአንዴም ለሁሌም ማስወገድ መደምሰስ ሆኖ ሳለና ይህን እውን ለማድረግም አማራውም አፋሩም ብዙሃኑ ተነስቶ ፋኖ ተሰማራ ብሎ መሥዋዕትነትን እየከፈለ ኮሎኔሉ በጎን ሕዝብን መፍጀቱን በሸኔ ስም ባገዛዙም ስም ቀጥሎ መገኘቱ ምስጢር አይደለም። የሥልጣን ጥሙና የኦሮሞ የበላይነትን ሙሉ በሙሉ ለማስረገጥ ያለውን ፍላጎት የተጻረረውን ወያኔን የናቀውን የተሳለቀበትን ወያኔ ለማዳከም ያለው ፍላጎት የሻቢያም ጸረ ወያኔ ግፊት ወደ ጦርነት ቢገፋውም በደም የተያዘን መሬት መቀሌን ወዘተ ለወያኔ ለቆ እርፍ ሊል ከመጀመሪያው ቃቶ የነበረው ኮሎኔሉና አገዛዙ የወያኔ እብሪት ጋሬጣ ሆነባቸው እንጂ ከወያኔ ኢህአዴግ መሠረታዊና ሕዝባዊ ጠብ ከቶም አልነበራቸውም። አባታቸው ማን ሆኖ ድርድር ያሉት በአሜሪካ ግፊት ነው ሲሉ ያገዛዙ ቅጥረኛ ዲያቆኖችና ዶክተር ተብዮች ማጠየቂያ ሊያቀርቡለት ይፈልጋሉ። ከሆነም የኢትዮጵያ ህዝብ ለባዕድ እጅ አልሰጠ ይያለን እውነታው ኩባን የምትታል ትንሽ ሀገር ከ50 አመት በላይ የአሜሪካን ማዕቀብ መቋቋሟ ሐቅ ሆኖ ሳለ አገርን ለአሜሪካና ለአረብ አገዛዞች አሳልፎ መስጠትን ምን አመጣው? ኢትዮጵያ ለሞሶሎኒ ተገብር ዘንድ የካቶሊክ ጳጳሱም ነጭ አሜሪካም እንግሊዝም ለሞሶሎኒ ነዳጅ የሸጠው ሌላ ሀገርም ሁሉም ሲመክሩ ጀግኖች አርበኞች አቅም የለንም ብለው አገርን ለጣሊያን ሸጡ ወይስ ፋኖ ሆነው አገርን ለማዳን ሸፈቱ? በሚሊዮን አልቀው አገርን አስከበሩ። ታሪክን መርሳት ሰብእናን ክብርን መርሳት ማለት ነው። የሽግግር መንግስት አሁንኑ ይመስረት መፈክራችንን ባይቃወሙና ባይታገሉት ኖሮ ከአጼው ስርዓት ቀጥሎ ወደ ጠንካራ አንድነትና እድገት መጓዝ እድል ነበረን። ወያኔ ተዳክሞ ጥግ ሲይዝም ይህንኑ ወሳኝ መፈክር ኮሎኔሉና ጠባብ ጭፍሮቹ ባይቃወሙ ኖሮ ኮሎኔሉ ስልጣን ጥም አሳብዶት እኔ አሻግራለሁ ብሎ አላግጦ ወደ አምባገነንነት ጉዞ ባይጀምሩብን ኖሮ ተዳክመን ለባዕድም ለአገር በቀል ወያኔ የተባለ አውሬ ባላመቸንም ነበር። አሁንም ቢሆን ህዝባችን የቀድሞ አርበኞችና ፋኖዎችን ፈለግ ተከትሎ መሬቱን ማስከበር ሲጀምር ጋሬጣ የሆነው ህዝብን ከፋፍሎና ፍጅትን አስፍኖ ያለው የኮሎኔሉ አገዛዝ ነው እንጂ ህዝብ ለባዕድ እጅ አልሰጠም። ኢትዮጵያም አልተሸነፈችም አልጠፋችም። ኮሎኔሉ ጮሌ የሆነ መስሎት ማታለል የቻለ መስሎት ኢትዮጵያዊ ነኝ ብሎ ሲቀጥፍ ጥቂቶች አምነውት ጸረ አሜሪካን ተቃውሞ ያውም በወያኔ ቡትቶ ባንዲራ ስር ተሰልፈው ቢያደርጉለትም ለስልጣን ካበቃው አሜሪካ ጉያ ሊወጣ ያልቻለም ፍላጎትም የሌለው ነው። ከግብጽ ጋር መወዳጀት እፈልጋለሁ ሲል ከልቡ ነው እንጂ ህዝብ ላይ የሚነዛውን ማደናገሪያ ሲያሰማ አይደለም። ለእንግሊዝ ንግስት ቀብር የተራገች ፕሬዝዳንት ተብዬ የባንዳነት እቴጌም የወያኔ ቋሚ ደጋፊ ሆና ድርድር ይደረስ ስትል ተደመጠች እንጂ ላጣዬ ለቆቦ ለአፋር ህዝብ ቀብር ሐዘን አልደረሰችም። ዘረኛው ኮሎኔልና አገዛዙ አፋቸው ከኛ ልባቸው ከአገራችን ደመኛ ነው። ወያኔ የአገር ጠራቶች በጋራ በከፈቱለት በር ዘው ብሎ ገብቶ በሙሉም በከፊልም ያስከፊ ሥልጣን ባለቤት ተቋዳሽ እንደገና ቀማሽ ሊሆን የቋመጠውም ሲያምረውም ቀሪ ነው። ጦርነት አልቆመም አይቆመምም። አቅጣጫውን አነጣጥረው ተባብረው በህዝብ ላይ የሚቀጥሉበት ነው የሚሆነው። የሽግግር መንግስት የዚያዊ መንግስት በማቋቋምና የህዝባዊ መንግስትን መስርተን እውን በማድረግ ከዚህ ሁሉ እልቂትና ጦርነት እንድናለን ስንል ስንጮህ ስንደማ ስንጣራ አመታት አሳልፈናል። ጊዜው ያከተመ ይመስላልና ቀበቶን ጠበቅ ጠመንጃን ወደር ማድረጊያው ጊዜ መጥቷል ብንል ስህተት ይሆናል። በጋራ ትግላችን ዘረኞችን አስወግደን ኢትዮጵያን ከጥፋት እናድን። ነጋሪት ይመታ ባንዳና ፈሪ ይለይ።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረኝ ውስጥ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረ እንጂ ውጥኑ ምኞቴ እሾሃ መኬላይ አለሙን ነቃቅለን መልካም ፍሬ ሚዘን ንጹህ ዘራቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበረ የኔ ፍላጎት።
መቼ ደስታ ልፈልግ ለግል ደጃዬ በዝምር ከረኝ ውጭኑ ምኞቴ
ግፍ ባገር ሲሞላ እርስ በርስ ያባላ። በኢትዮጵያ ግፍ ሞልቶ ተትረፍርፎ ፈሷል። 27 ዓመታት በላይ የሰሩበት የእርስ በርስ ጥላቻና ግድያ አንዲትም ፍሬ አላፈራም ማለት አይቻልም። ሆዳምና ድርባዩ ፈልቶ ባለበት በተለይም የረጅም ጊዜ ከፋፍለህ ቦጫጭ ቀግዛ መርህ በስራ ሲውል ውጤቱ በጣም አስከፊ ነው። ወያኔ በብሔረተኝነት መርዙ የትግራይን ህዝብ ከኢትዮጵያ ሊያፈራቅቅ ሳይታክት የሰራ ሲሆን ቀሪውንም ህዝብ በአማራውና በኢትዮጵያ ጽንሰ ሐሳብና ታሪክ ላይ ለማስነሳት እርስ በርስ ጥላቻንም ለማስፋፋት ብዙ ጥሯል። በመሆኑም ዛሬ ኢትዮጵያ አንድነቷ ለአደጋ የተጋለጠ፣ ህዝቧ በብሔረሰብ የተከፋፈለ፣ ሃይማኖትንም መሰረት ሊያደርጉ ሞክረው ባይሳካላቸውም ችግሩ የለም ማለትም አይቻልም። ህልውናዋ እንደ ሀገር ፈተና ላይ ያለ ሆናለች። የዱር አራዊትን ታሪክ አዳኞች እስከጻፉት ድረስ ሐቁ አይታወቅም ተብሏል። በኢትዮጵያ ታሪክ ተራኪዎች፣ ምስክሮች ነን ባዮች በብዙ መቶ ገጾች ደረጃ ከታሪዎች ከፈሉ ትንሽ ጊዜ አልፏል። ስለ አገር ታሪክ ሆነ ስለ ኢሃፓ የሚጻፈው በስቶ ሲመረመር ግን ውሸት ክምር ከመሆን ማለፍ አልቻለም። አሁን በሰሞኑ እንኳን የኢሃፓ ታሪክ ተብሎ በዩቲዩብ ድረገጽ ላይ ጸሐፊው የሚያነበው ልቦለድ 8ኛ ክፍል ደርሷል። የደራሲያን መብት ሳይከበር የፈለገው እንደፈለገው ተርጉሞ ለሽያጭ እንደሚያቀርበው ሁሉ ታሪክ ተረኩ ብለው አይናውጣ ውሸትን ሲያቀርቡ፣ አኖሌን ሲያንበለብሉ፣ ያልሞተን ሲገድሉ፣ የገደሉትን ሲያስነሱ፣ ጨቋኞችን በሐሰት ትረካ ሲያወድሱ ቶሽ የሚላቸው ከሶ የሚያስቀጣቸው ታሪክን በሐቁ የሚያስከብርና የሚንከባከብ የለም። ዝብርቅርቅ ሰፍኗል። ጥራዝ ነጠቆቹ ብልህና አዋቂ ተብለዋል። ቀን ተሌት ልፈፋው ያቸከን አልቆም ያለን ኮሎኔል ዝምታውን ሰበረ። ዓለምም እጹብ ድንቅ ብሎ ተገረመ ይባልለታል። ታሪክን የሚያውቁት ደግሞ በየምክንያታቸው መቆጠቡን መርጠው ይገኛሉ ማለትን እንችላለን። አገዛዞቹ ደግሞ ከደርግ እስከ ወያኔ ህዝብ ስለ አገሩ ሆነ ስለ ተጨባጩ ሁኔታ የማወቅ መብቱን ነፍገው ቁም ነገሩን ምስጢር አድርገው ጨለማ ከተውታል። ወላጆች ለጦርነት የተወሰዱባቸው ልጆች ይኑሩ ይሙቱ አይነገራቸውም፣ ጡረታ ካሳ አይከፈልም። ወያኔ በዚያም ኮሎኔሉ ከሻቢያ ጋር ተደራድረው የሚያደርሱት ስምምነት ከህዝብ ምስጢር ድብቅ ሆኖ አለ። በቅርቡ ተካሄደ በተባለው ድርድርና ስምምነት ለምሳሌ አገዛዙ ለወያኔ የዘረፈውን መሬት እንዳጸደቀለት ለህዝብ አልተገለጸም። የህዝብ ንብረት ተብለው ቆይተው በገዢዎች ጥቅም የዋሉት ለግል ባለሀብቶች ሲቸበቸቡ ሂደቱም በስንትም እንዴትም ለህዝብ ግልጽ አይሆንም። የሀገራችን ወርቅ በምን ክፍያና ስምምነት ለአላሙዲ ተሸጠ? አዜብ ጎላስ እንዴት የትርፉ ተካፋይ ሆነች? ይህ ይቅርና የመለስ ሞት ራሱ ምክንያቱ እስከዛሬ ሊደበቅ መሞከሩ ይታወቃል። ህዝብ ስለ ሀገሩ የማወቅ መብቱን ቀምተውታል። ለዋሾች መድረክ ግን ለቀውላቸው መደናገር ሰፍኗል። ህዝብ ማወቅ ያለበትን እንዳያውቅ ታግዷል። ይህ ነው ዴሞክራሲ? ሹምሽር አድራጊዎቹ እነሱ ከላይ ያሉት ብቻ ናቸው። ህዝቡን የፈጁት እነ ሽፈራው ሽጉጤ ሲሾሙ ማጠየቂያ ለማቅረብም አይገደዱም። ኮሎኔሉ አዲስ ቤተ መንግስት በብዙ ሚሊዮን ብር ሊያሰራ፣ ለአዲስ የኦሮሞ ከበርቴ መደብ መፈጠር አገር ሲዘርፍና ሲያዘርፍ፣ የሃይማኖቱን መስፋፋት ሲያሰፍ አበክሮ ሲሰራ በቀር ከዛፍ ተከላ ውጭ ለአገር የሚጠቅም ተግባር ላይ መቼም ሲሰማራ ለማየት አልቻልንም። መጠየቅም ጸረ ሰላም አስብሎ ያሳስራል፣ ያስገዛል፣ ወይም ባልታወቁ ሰዎች በሚለው አባባል ያስገድላል። የሽግግር መንግስት ምስረታ የህዝብ ዋና ጥያቄ መሆኑ እየታወቀ ለሀገር ቀውስ መፍትሄ ሊሆን እንደሚችል ምንም የሚያከራክር ሳይሆን ህዝብ በነጻና ፍትሃዊ ምርጫ ለስልጣን ያላበቃቸው ጥቂቶች ይህን መስረታ እርማችን ብለው መቆማቸውና ማገዳቸው በምን ሂሳብ በማን ፈቃድ ቢባል መልስ ሊሰጡ ዝግጁ አልሆኑም። አድርባይነት በደም ስራቸው የሚፈስ ከሃዲዎችና ማፈሪያዎች በክፍያ ተኮልኩለው ነፍሰ ገዳዩን ጲላጦስ ዘረኛውን ኢትዮጵያዊ ፋሽስቱን ዴሞክራሲያዊ ሲያደርጉ ሲዳክሩ መታዘቡ ሳንወድ እጣ ክፍላችን ሆኖ ይገኛል። ለህዝብ ፍርድ መቅረብ ያለባቸው ወንጀለኞችና ሽብርተኞች የህዝብን ታሪክ አጣሞ ተራኪ መጽሐፍ አሳታሚ አቁ ይህ ነው ባይ ተጠቃሽ የቃለ መጠይቆች ክብር እንግዳ አንቱ ተባይ ሆነውብናል። ድሃው ሲፈናቀል ድሃውን ሲበድሉ ሲበዘብዙ ለቆዩት የዘረፉት ንብረት ይመለስላቸዋል። ህፃን ካህናት እርጉዝ አዛውንት በገፍ ይታረዳሉ። የሚከሰስ የሚቀጣ የለም። መንግስት የለም ምንም እንኳ ወንጀለኞቹና ተባባሪዎቹ አለ ሊሉን ቢቃጡም። ሸንጎ ፓርላማ ያው መሰል ከመሰሉ ቧ የሚልበት በረት ነው። አወቅኩ ባይ ኮሎኔሎች በችሎታ በእድሜ ሳይቀር የሚበልጧቸውን የሚሰድቡበት የሚያዋርዱበት ጀዝባ የሚሉበት የባለ ግፊዎች መድረክ አዳራሽ ነው። ቀድሞ ያሸተውን ወፍ ይበላዋል፣ ቀድሞ የተናገረውን ሰው ይጠላዋል። ሆኖ እንጂ ኢሃፓ ከቀድሞም ገና ብልጭ ሲል ድርግምን ይዘው መጥቷልና ዜጋ ይጠንቀቅ ከማለት ተቆጥቦ አያውቅም። ውግዘቱም አልቀረለትም። ፈሪሳውያን ማለትም ምሁር ተብዬ ባንዳዎች ይወገር ይሰቀል ትውልድ ይፍረድበትም ብለውታል። ገፈት ቀማሹም ዜጋ በጊዜ ነቅቶ የከሲዎቹን ሴራ አክሽፎ አንድነቱን አጠንክሮ አገሩን በሚገባ ሊጠብቅ አልቻለም። ጊዜያችን እድላችን ሆኖም በዓለም ደረጃ ፍትህ አልሰፈነም። አንጻራዊ ልዩነት ቢኖርም ህዝባዊ ዴሞክራሲ የሰፈነበትን ቦታ መጥቀስ አልተቻለም። ዘረኛና ፋሽስት አገዛዞች ባሽተዋል፣ ፈልተዋል፣ ተወዝፈውብናል። ኢፍታዊ ጦርነቶች ዓለምን እያመሱ መሆናቸውን አይናችንን ከፍተን ማየት መገንዘብ ማጤንም አለብን። የአገራችንም የዓለምም ሁኔታ ደፈራርሷል። ካልጠራና መፍትሄ ካልተገኘ ንጹህ መጠጣት ለሰው የሚገባ ኑሮ ለመኖር አይቻልም። የሽግግር መንግስት ይመስረት ዴሞክራሲ ይስፈን ብለን ለሃምሳ ዓመት ሙሉ የተዋደቅነው አለ ምክንያት አይደለም። ትግላችን ይቀጥል። በጋራ ትግል ኢትዮጵያን ከጥፋት እናድን። ዘረኞቹ ደግሞ ወዳደሮችና አገር ሻጮች ድራሻቸው ይጥፋ።
Let's go. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አርባሶስት ቁጥር አራት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሄድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር የአምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረ ሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም።
አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ እግር ፈረስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከ ዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመፅ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነፃነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለው የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስታዊ የውሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዚዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በምክክርና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን፣ የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከ2-4 ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን፣ ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም፣ ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈራጅ ቆራጭ አገዛዙን አስፈኖ ህዝቡን ለመከራና ለችግር ያገሪቱም ለዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ይሀባ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።